Hagyanya report.
የኢትዮጵያ ሀገራዊ ምክክር ኮሚሽን በሁለት ሳምንታት ውስጥ ክልላዊና ከተማ አስተዳደራዊ መድረኮችን ሊያደርግ መሆኑን አስታወቀ። ኮሚሽኑ የሚፈልገውን ያህል አጀንዳዎች የመጡለት መሆኑንም አስታውቋል። አጀንዳዎች በዌብሳይት እና በአካል እንደዚሁም ከሀገር ውስጥና ከውጪ የሚገኙ ሰዎች አጀንዳ የሚሆን ሐሳብ እየላኩ መሆኑን የኮሚሽኑ ኮሚሽነር ዶክተር አምባዬ ኦጋቶ ሀገር ውስጥ መገናኛ ብዙሃን ተናግረዋል። ኮሚሽኑ ከሁለት ሳምንት ገደማ በኋላ የክልሎችን እና የከተማ አስተዳደሮችን መድረክ ለማዘጋጀት ዝግጅቱን ማጠናቀቁን ገልጸዋል። ይህ መድረክም በቅድሚያ ከአዲስ አበባ የሚጀመር ይሆናል ብለዋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን በዲላና አካባቢው የጅመንጋ ህዝቡን ወጥቶ እንዳይገባ ስጋት ፈጥሯል ተባለ። በዲላ ዙሪያ በሚገኙ ወረዳዎች ባሉ አካባቢዎች የጅመንጋ በህብረተሰቡ ላይ ከፍተኛ ጉዳት ያደረሰ መሆኑን ተከትሎ ህብረተሰቡን ለመጠበቅ ሲባል የተለያዩ እርምጃዎች እየተወሰዱ ናቸው ተብሏል። የከተማው ነዋሪ የሆኑት አቶ አለማየሁ ጎበና የተባሉ ግለሰብ ግንቦት 11 ቀን 2016 ዓ.ም አምሽተው ወደ ቤታቸው ሲመለሱ በጅመንጋ በላታቸውን የአካባቢው ፖሊስ ገልጿል። የዲላ ከተማ ወረዳ ፖሊስ ጽፈት ቤት የፖሊስ አዛዥ ምክትል ኢንስፔክተር መሰለ ወንዱ እንደተናገሩት አቶ አለማየሁ ወደ ቤት ሳይመለሱ በመቅረታቸው ቤተሰቦች ፍለጋ በወጡበት ወቅት በመንገድ ላይ ልብስ፣ ጫማና የተለያዩ የሰውነት ክፍል የቀሩት ስጋና አጥንት ማግኘታቸውን ገልጸዋል። ፖሊስ ባደረገው ምርመራና ባገኘው ምልክቶች ግለሰቡ በጅብ መበላታቸውን መረጋገጡን የገለጹት አዛዡ በአካባቢው ከፍተኛ የጅብ ጩኸት እንደነበረ ከአካባቢው ማህበረሰብ ማረጋገጥ መቻላቸውን አስታውቀዋል። የጅመንጋ ከጊዜ ወደ ጊዜ እንቅስቃሴው ስጋት እየጨመረ በመሆኑ የአካባቢው ነዋሪዎች በጊዜ ወደ የቤታቸው መግባት እንዳለባቸውና ልጆች የቤት እንስሳትን ሲጠብቁ ጥንቃቄ እንዲያደርጉ ብሎም ወደ ጫካ ውስጥ እንዳይሄዱ ፖሊስ አሳስቧል። በአካባቢው ለረጅም ጊዜያት ጅብ እንደነበረ የገለጹት ምክትል ኢንስፔክተሩ ከቅርብ ጊዜያት ወዲህ ግን በአጎራባች ቀበሌዎች ምር ጥቃት እያደረሰ መሆኑን ከማህበረሰቡ ጥቆማ ደርሶናል ብለዋል። በኢትዮጵያ የሚገኙ በርካታ ዩኒቨርሲቲዎች መንግስት ለአንድ ቀን ለአንድ ተማሪ በመደበው 22 ብር በጀት ተማሪዎችን በቀን 3 ጊዜ ለመመገብ መቸገራቸውን አመለከቱም። ተማሪዎቹ ለረሃብ የሚጋለጡበት እድል እየተቃረበ እንደሆነ ዋዜማ ዘግቧል። የጎንደርና ወልቂጤ ዩኒቨርሲቲዎችን ዋቢ በማድረግ ዘገበው ዋዜማ ለሌሎች ስራዎች የያዙትን በጀት ወደ ተማሪዎች ምገባ እያዛወሩት ነው ብሏል። ጅማ ዩኒቨርሲቲ ተመሳሳይ ችግር ውስጥ እንደሆነ የገለጸ ሲሆን ዩኒቨርሲቲው ችግሩን ለመንግስት ቢያሳውቅም ምላሽ እንዳላገኘ ዘገባው ጠቅሷል። በቀጣይ ዓመት የሚቀበሏቸውን ተማሪዎች አሁን ባለው በጀት መመገብ እንደማይችሉ እንደተገለጸም ዘገባው አመልክቷል። አብዛኞቹ ዩኒቨርሲቲዎች ለተማሪዎች በሚያቀርቡት የምግብ አይነት ላይ ለውጥ ለማድረግ እንደተገደዱም ተገልጿል። ዩኒቨርሲቲዎቹ ለቀጣይ በጀት ዓመት ያቀረቡት ለአንድ ተማሪ በቀን 22 ብር በማስላት እንደሆነ ወልቂጤ ዩኒቨርሲቲን ዋቢ በማድረግ ዘገባው አመልክቷል። የመረጃ ምንጩ ከገንዘብ ሚኒስቴር በጉዳዩ ዙሪያ አስተያየት ለማግኘት ያደረገ ሙከራ እንዳልተሳካለትም ገልጿል። በኢትዮጵያ እንደ አማዞን፣ ጉግል ፕሌይ እና አፕል የመሳሰሉ የኤሌክትሮኒክ ግብይት የሚያከናውኑ ኩባንያዎች ለተጨማሪ እሴት ታክስ ተመዝጋቢ የሚያደርግ ረቂቅ አዋጅ ተዘጋጀ። የሕዝብ ተወካዮች ምክር ቤት ባለፈው ሳምንት የተመለከተውና ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመራው የተጨማሪ እሴት ታክስ ረቂቅ ማሻሻያ አዋጅ ምርቶች ለገበያ የሚያቀርቡ የውጭ ኩባንያዎች ማለትም ጉግል ፕሌይ እና አፕል ስቶር የመሳሰሉት ስርዓቶች አማካይነት ኢትዮጵያ ውስጥ ለሚያከናውኑት ግብይት ለተጨማሪ እሴት ታክስ ክፍያ መመዝገብ እንዳለባቸው ይደነግጋል ተብሏል። በረቂቅ አዋጁ እንደተመለከተው ኩባንያዎቹ በኢትዮጵያ የባንክ ሂሳብም መክፈት ይኖርባቸዋል። ባንክም ከሂሳባቸው ላይ ታክሱን ቀንሶ ያስቀራልም ተብሏል። ኩባንያዎቹ በማናቸውም ምክንያት ያልተመዘገቡ ከሆነ በየዓመቱ ከ1 ሚሊዮን ብር በላይ የሚያወጣ ከሩቅ የሚሰጥ አገልግሎት የሚያገኝ ለታክሱ ያልተመዘገበ በኢትዮጵያ ነዋሪ የሆነ ሰው ታክሱን ራሱን ከሚከፈለው ገንዘብ ላይ በማስላት መክፈል እንዳለበትም የሚደነግግ አንቀጾች በረቂቁ አዋጅ ላይ ተካተዋል ተብሏል። የአዋጁን መሻሻል አስፈላጊነት ለምክር ቤቱ ገለጻ ያደረጉት የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጂጌ አዋጁ ከወጣ ወዲህ የኤሌክትሮኒክ ግብይትና ባለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ ሳቢዎችን በሀገሪቱ የህግ ማዕቀፎች ማካተት ተገቢ ነው ብለዋል። ረቂቅ አዋጁ ሲጸድቅ ከሁለት አስርተ ዓመታት በፊት በ1994 ዓ ም የወጣውንና 2001 ዓ ም እንደዚሁም በ2011 ዓ ም ማሻሻያዎች የተደረጉበትን አዋጅ እንደሚሽርም ተመላክቷል። ረቂቁ ካካተታቸው ማሻሻያዎች መካከል ለፋይናንስ ስርዓቱ ተሰጥቶ የነበረውን ከታክስ ነጻ የመሆን መብት አንዱ ነው። በዚህም ለፋይናንስ ስርዓቱ ተሰጥቶ የነበረው ከታክስ ነጻ የመሆን መብት ተቋሙን ሳይሆን የአገልግሎቱን ባህሪ እንዲመለከት በማድረግ ብድር ከመስጠት ከመሰብሰብ ከተቀማጭ ገንዘብ ከአክሲዮን ከቦንድ ከሌሎች የዋስትና ሰነዶች ከመገበያየት የኢንቨስትመንት ፈንድ ከማስተዳደርና የጡረታ ፈንድ ከማቋቋም ጋር የተያዙ አገልግሎቶች ብቻ ከታክስ ነጻ እንደሚሆኑ ረቂቅ አዋጁ ያመለክታል ተብሏል። ለስራ ወደ ውጭ ሀገር ለሚሄዱ ከ500 ሺህ በላይ ለሚሆኑ ኢትዮጵያውያን ዜጎች የመድን ዋስትና መስጠት ተጀመረ። ወደ ውጭ ሀገሮች በስራ ስምሪት ለሚጓዙ ከ500 ሺህ በላይ ለሚደርሱ ኢትዮጵያውያን የህይወት የመድን ሽፋን አገልግሎት ለመስጠት ከስራና ክህሎት ሚኒስቴር ጋር ለሁለት ዓመታት ውል የተፈራረመው ኒያላ ኢንሹራንስ አገልግሎቱን በይፋ መጀመሩን ገልጿል። በዚህም ኒያላ ኢንሹራንስ ኩባንያ ወደ ተለያዩ ሀገሮች ተጉዘው የስራ ቅጥር ውል ለሚፈጽሙ ኢትዮጵያውያን ዜጎች ለሚደርስባቸው የሞት፣ የአካል ጉዳት፣ የአእምሮ መታወክና ሌሎች ተጓዳኝ ጉዳቶች የሚሸፍን መሆኑን ሪፖርተር አስነብቧል። ለእነዚህ የመድን ሽፋኖችም ተጠቃሚዎች በዓመት እንዲከፍሉ የሚጠበቅባቸው 500 ብር ብቻ ሲሆን ይህ የመድን ሽፋን በአንድ ክፍያ ለሰው እስከ 1.35 ሚሊዮን ብር ድረስ የህይወት መድን ሽፋን አገልግሎት የሚሰጥ መሆኑም ተነግሯል። የኢትዮጵያ አየር መንገድ ቡና ላኪዎች ወደ መካከለኛው ምስራቅና እስያ ሀገራት በሚልኩት የቡና ምርት የጭነት አገልግሎት ላይ ቅናሽ አደረገ። አየር መንገዱ በ1 ኪሎ ግራም የቡና ጭነት ላይ $1.50 ቅናሽ ማድረጉን አስታውቋል። አየር መንገዱ ለቡና ላኪዎች የዋጋ ቅናሽ ያደረገው የአገሪቱን የቡና የወጪ ንግድ ለማበረታታት እንደሆነም ገልጿል። የየመን ሁቲዎች በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት መፈጸም ከጀመሩ ወዲህ የኢትዮጵያን የቡና ምርት ለዓለም አቀፍ ገበያ ለማቅረብ አስቸጋሪ ሁኔታ እንደተፈጠረ የኢትዮጵያ ቡናና ሻይ ባለስልጣናት በተደጋጋሚ መግለጻቸው አይዘነጋም። በመጨረሻም የቅርብ ጓደኛቸውን በመግደል ሲያሽከረክረው የነበረውን መኪና ወስደው ተሰውረዋል የተባሉ ሁለት ግለሰቦች ተያዙ። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ እንደሆነ ፖሊስ ገልጿል። ከአዲስ አበባ ፖሊስ የወንጀልና የትራፊክ አደጋ ምርመራ ዘርፍ የተገኘው መረጃ እንደሚያመለክተው ገብረ ሚካኤል ሰይፉ የተባለው ሟች የወንጀል ፈጻሚዎቹ የቅርብ ጓደኛ በመሆኑ በየዕለቱ እየተገናኙ አብረው የሚውሉ የሚዝናኑና በእጅጉ የጠነከረ ጓደኝነት ያላቸው የሱሉ ልታ ከተማ ነዋሪዎች እንደሆኑ ፖሊስ በሰጡት ቃል አረጋግጧል። በለቱ ሟች በወንጀሉ ከተጠረጠሩት ከሁለቱ ጓደኞች ጋር አብሮ ሲዝናና እንዳመሸም ነው የተነገረው። ተጠርጣሪዎቹ ከምሽቱ 5 ሰዓት ገደማ የጓደኛቸውን አንገት በማነቅ ሕይወቱን እንዲያልፍ ካደረጉ በኋላ አስክሬኑን መንገድ ላይ በመጣል ሞባይል ስልኩንና መታወቂያውን ጨምሮ በወቅቱ ሲያሽከረክረው የነበረውን መኪና ወስደው ተሰውረዋል ብሏል ፖሊስ። ፖሊስ የወንጀሉ ሪፖርት ከደረሰው በኋላ ባደረገው ያልተቋረጠ ክትትል ወንጀሉን በመፈጸም የተጠረጠሩትን ግለሰቦች ለይቶ በማወቅ በ24 ሰዓት ውስጥ በቁጥጥር ስር እንዳዋላቸው ገልጿል። አንደኛው ተጠርጣሪ ከአየር ጤና አካባቢ የተያዘ ሲሆን፣ ሁለተኛው ተጠርጣሪ ደግሞ ሱሉልታ ከተማ ውስጥ መገኘቱን ነው ፖሊስ ያስታወቀው። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራ የሰረቁትን ተሽከርካሪ በሸገር ከተማ ወለቴ ተብሎ ወደሚጠራው አካባቢ በመውሰድ እንዲሸጥላቸው ለአንድ ግለሰብ እንደሰጡት በማረጋገጥ መኪናው ከቆመበት እንዲያዝ ተደርጓል። ተሽከርካሪውን ለመሸጥ ተስማምቶ ከተጠርጣሪዎቹ የተቀበለውን ግለሰብም በቁጥጥር ስር አውሎ በሕግ ተጠያቂ ለማድረግ የክትትልና የምርመራ ስራ መቀጠሉን የአዲስ አበባ ፖሊስ በማህበራዊ ትስስር ገጹ አስነብቧል።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።